Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ በምሽቱ ከሚደመጡት ጉዳዮች መካከል
ህጻናትን፣ ሴቶችን፣ ወጣቶችን፣ አቅመ ደካሞችን ለመለየትም የተቸገርንበት ሁኔታ ያለው
ከሰሞኑ በርካቶች የተገደሉባት፣ በሺዎች የሚቆጠሩ የተፈናቀሉባት የመተከሏ ዞን ቡለን ወረዳ አስተዳዳሪ ግዛቱ ናሲም የሰማናቸው ሙሉ ዘገባው በምሽቱ ይደመጣል።
ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋር በመተባበር ነው።
በርካታ የኢትዮጵያ ቴሌቪዥን ጣቢያዎች ኢትዮ ሳት ወደ ተሰኘው አዲስ የሳተላይት መድረክ እያመሩ ነው። ስለ መድረኩ ምንነት እንድታስረዳን የጋበዝናት ምንን አገኘሁን ነው በጥቂቱ ቀደም ብለን የሰማናት። ቆየት ብሎ ሙሉ መሰናዶ ይሰማል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ስመኝሽ ቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በመተከል ዞን ቡለን ወረዳ በኩጂ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ቡለን ወረዳ ላሉ ዜጎች አስቸኳይ የምግብና የመጠለያ ድጋፍ በማድረግ ወገንን እንታደግ ሲሉ የቡለን ወረዳ አስተዳዳሪ አቶ ግዛቱ ነሲ ጥሪ አቅርበዋል። በአሁኑ ሰዓት በወረዳው ከ35000 በላይ ተፈናቃይ እንዳለ የገለጹት የወረዳው አስተዳዳሪ እስካሁን ከመንግስትም ሆነ ከረጂ ድርጅቶች የተላከ ምንም የምግብ ድጋፍ አለመኖሩን ገልጸው ችግሩም ከመንግስት አቅም በላይ በመሆኑ ሁላችንም ርብርብ ልናደርግ ይገባል ብለዋል። በተያያዘ በመተከል ዞን ድባጤ ወረዳ ሲራን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሃን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አሳውቋል። የደረሰውን ጉዳት በተመለከተ ገና እየተጣራ መሆኑም ተገልጿል። ዘገባውን ያደረሰችን አስቴር ምስጋናው ናት። በማሊ እንደ አውሮፓውያን አቆጣጠር በ2022 በሚካሄደው ፕሬዝዳንታዊ ምርጫ ጠንካራና ግንባር ቀደም ተፎካካሪ ይሆናሉ ተብለው ይጠበቁ የነበሩት ተቃዋሚ መሪ ሶማሊያ ሲሴ አረፉ። ሲሴ በዚህ ዓመት በጂሃዳውያን ተጠልፎ እንደነበር ይታወሳል። ቤተሰባቸው እንዳስታወቀው ሲሴ በ71 ዓመታቸው በኮቪድ-19 ታመው ፓሪስ ውስጥ አርፈዋል። በቀደሙ ፕሬዝዳንታዊ ምርጫዎች ትልቅ የህዝብ ድጋፍ የነበራቸው ሲሴ በመጪው ምርጫ የማሸነፍ እድል ይኖራቸዋል ተብሎ ይጠበቅ የነበረ ሲሆን የማረፋቸው ዜና በሀገሪቱ ፖለቲካ ላይ ውጥንቅጥ ፈጥሯል። ቡሩንዲ ውስጥ የመብት ቡድኖች መሰረተ ቢስ ባሉት ክስ ተፈርዶባቸው ለአንድ ዓመት በእስር ላይ የነበሩት 4 ጋዜጠኞች በፕሬዝዳንታዊ ምህረት ተለቀቁ። የመጨረሻው የሀገሪቱ የሚንቀሳቀስ ነጻ የመገናኛ ብዙሃን አውታር የሆነው ድርጅት አባል የነበሩት ጋዜጠኞች የታሰሩት ከኮንጎ ዲሞክራሲያዊ ሪፐብሊክ በድንበር ሰርጎ የገባ ታጣቂ እንቅስቃሴ ላይ ለመዘገብ ድንበሩ አካባቢ በተገኙበት ወቅት እንደነበር ተገልጿል። የሀገር ጸጥታ በማደፍረስ ተግባር ፈጽመዋል ተብለውም 2 ዓመት ተኩል እስር ተፈርዶባቸው ታስረው መቆየታቸው ይታወሳል። የፈረንጆች የገና በዓል በዓለም ዙሪያ በዛሬው ዕለት እየተከበረ ነው። ይህ በእንዲህ እንዳለም በሱዳን አብያተ ክርስቲያን መሪዎች ህዝበ ክርስቲያኑ የዛሬውን በዓል የሀገሪቱ መንግስትና የዓለም የጤና ድርጅቶች ያወጧቸውን የኮቪድ-19 መከላከያ መመሪያዎች በማክበር በዓሉን እንዲያከብር ተማጽነዋል። አንዳንድ አብያተ ክርስቲያናት በየዓመቱ የሚካሄደውንና የገና ዋዜማ የሌሊት ቅዳሴን ጸሎት ስነ ስርዓት ዘንድሮ መሰረዛቸውም ታውቋል። ከዚሁ ከሱዳን ሳንወጣ ከሁለት ወራት በፊት ሱዳን ከሰላ ክፍለ ግዛት ውስጥ 7 ተቃዋሚ ሰልፈኞችን የገደሉት የጸጥታ አባላት እስካሁን በተጠያቂነት አልተያዙም ሲል ሂዩማን ራይትስ ዋች ባወጣው ሪፖርት አሳሰበ። የሰብአዊ መብት ድርጅቱ የአፍሪካ ክፍል ረዳት ተመራማሪ መሐመድ ኦስማን በሀገሪቱ እንዲህ ያለው አድራጎት እንዳይባባስ የሀገሪቱ መንግስት የሰብአዊ መብት ረጋጮችን በሙሉ ለፍርድ ማቅረብ አለበት ብለዋል። 7ቱ ተቃዋሚ ሰልፈኞች የተገደሉት ባለፈው ጥቅምት አጋማሽ የሀገሪቱ ጠቅላይ ሚኒስትር አብደላ ሐምዶክ የቤኒ አመር ብሔረሰብ አባሉን የክፍለ ግዛቷን አገረ ገዢ በሾሙ በጥቂት ወራት ውስጥ ከስልጣናቸው ሊያስነሷቸው መወሰናቸው በቀሰቀሰው የተቃውሞ እንቅስቃሴ ወቅት መሆኑ ይታወሳል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኝ ምክንያት የበረታ ጉዳት ለደረሰባቸው በሚሊዮኖች የሚቆጠሩ አሜሪካውያን የሚሰጠው ድጎማ ከ$600 ወደ $2000 ከፍ እንዲል ያቀረቡትን ጥያቄ በተወካዮች ምክር ቤት ዲሞክራቶች ሊያስፈቅዱ ቢሞክሩም ሪፐብሊካኖቹ አግደውባቸዋል። ተሰናባቹ ፕሬዝዳንት ትራምፕ የሪፐብሊካን ፓርቲያቸው አብዛኛው አባላት የሚቃወሙት ቢሆንም ለግለሰቦች የሚሰጠው ድጎማ $2000 ለባልና ለሚስት ደግሞ $4000 እንዲሰጥ ጠይቀዋል። ትላንት በተወካዮች ምክር ቤት የዲሞክራቶች መሪ ስቴን ሆየር የፕሬዝዳንቱ ጥያቄ ሙሉ ድምጽ ተሰጥቶበት እንዲያልፍ ያደረጉትን ሙከራ የሪፐብሊካኖች መሪው ኬቨን ማካርቲ አክሽፈውባቸዋል። አድማጮች ለሰዓቱ ያስኳቸው ዜና እነዚህ ናቸው። አዘጋጆች ያቀረብኩት ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቪኦኤ አምሃሪክ ዳትካም ከተሰኘው ገጻችን በተጨማሪ የማኅበራዊ መገናኛ አውታሮቻችንን አዳዲስ መረጃዎችን ለማግኘት መልካም አማራጮች ናቸውና ይጎብኟቸው። ወደ ቀዳሚው ዘገባ እናምራ። በመተከል ዞን ቡለን ወረዳ በኩጂ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ቡለን ወረዳ ያሉ ዜጎች አስቸኳይ የምግብና የመጠለያ ድጋፍ እንዲያገኙ በማድረግ ወገንነት የቡለን ወረዳ አስተዳዳሪ ጥሪ አቅርበዋል። ተፈናቃዮችም በከፋ ችግር ውስጥ እንዳሉ ገልጸዋል። በተያያዘ በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሃን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አሳውቋል። አስቴር ምስጋናው ዝርዝሩን ይዛለች።
ከትላንት በስቲያ በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቤት ንብረታቸውን ጥለው ነፍሳቸውን ብቻ ለማትረፍ ቡለን ወረዳ ለገቡ ዜጎች አስቸኳይ ድጋፍ እንዲደረግላቸው የወረዳው አስተዳዳሪ አቶ ግዛቱ ነሲ ጥሪ ያቀረቡ። በቡለን ወረዳ ከ35000 በላይ ተፈናቃይ አሁን እንዳለ የገለጹት አቶ ግዛቱ እስካሁን ከመንግስትም ሆነ ከረጅ ድርጅቶች የተላከ ምንም የምግብ ድጋፍ የለም። ችግሩም ከመንግስት አቅም በላይ በመሆኑ የሁሉንም ርብርብ ይጠይቃል ብለዋል።
ቀይ ከልክ በላይ ማዕከሉ ላይ በስቶ ህጻናትን፣ ሴቶችን፣ ወጣቶችን፣ አቅመ ደካሞችን ለመለየትም የተቸገርንበት ሁኔታ ያለው ኮሚቴ አቋቁመን አንዳንድ ስራዎች የምንሰራም እንኳ አስጣሚ ያልሆነ እና የተለያዩ ቀበሌዎች ላይ የተፈናቀሉ ማህበረሰብ ክፍሎች ሰላም ፈላጊ ማህበረሰብ ክፍል ለማከል ላይ ነው። አሁን ማህበረሰቡ ከዚህ በፊት ሀብት ንብረት አፍርቶ ርስት አስቀምጦ አንድ ሄክታር ላይ 80 ኩንታል እና ከዛ በላይ በቆሎ ምርት ማግኘት የሚችልበት ምርቱ ነው ጥለው የወጣ። አውድማ ላይ ጥለው የወጣ አለ፣ አጨዳ ላይ ጥለው የወጣ አለ፣ ገና ያልተሰበሰበ አለ፣ ተሰብስቦም የተቃጠለ ያለ ክምር አለ፣ ቤት ሀብት ንብረቱ ነው ያጣለ። ይህንን የኢትዮጵያ ህዝብ ነው የኢትዮጵያ ወገን ነው ከየትም የመጣ አይደለም። ምናልባት የቤንሻንጉል ውስጥ ያለው ህዝብ የኢትዮጵያ ወገን ነው። ከየትኛው ማህበረሰብ ጋር አብሮ መኖር የምንችል የትኛውም ኢትዮጵያ ክፍል ውስጥም ብንሄድ ማግኘት የምንችል ብሔር ብሔረሰብ ነው ያለው እና የሚመለከተው የመንግስት የድርጅት ሌሎች መንግስታዊ ያልሆኑ አካላት ሰብአዊ መብት ኮሚሽን ሌሎችም የሚመለከታቸው ይመለከተኛል እኔንም ይመለከተኛል ብሎ መቆርቆር የሚችል አካል ከውስጥም ከውጭም ሀገርም ቢሆን አስፈላጊውን ድጋፍ ያደርጉልን ጥሩ ነው የሚል ሀሳብ ነው ያለኝ። በመንግስት ብቻ የሚፈታ እንዳልሆነና ተፈናቃዩን የሁላችንም ተረባርበን መፍታት የሚገባ ነገር ፈተን አሁን ላይ ያለውን ተኪ ትውልድ ለነገም ቺን ሀገር የሚረከብ እስከሆነ ድረስ ከችግር ከራብ መታደግ ብንችል የሚል ሀሳብ ነው ያለኝ። በጦርነት የሞቱ አሉ። በረሀብም ገና ከዚህ በኋላ የኛ ህዝብ በመገራም ሊያልቅ ይችላል የሚል የራሴ ስጋት አለ።
ያነጋገርናቸው ተፈናቃዮችም በከፋ ችግር ውስጥ እንዳሉ ነው የተናገሩት።
ቤታችን ተቃጥሎብን ማለት ነው። ሌሊት ጠመንጃ እንደሰማን በእግራችን ሩጠን፣ አባትም የለንም፣ እናቴና 5 ልጆቻችን ይዘን ጫካ ነበር ያደርነን። እስከ አስተዳደሩ ጋር ሄደን አስተዳደር የለም ነው የተባለ። ከዛ እነሱንም አጣን። እስካሁን ድረስ ባዶ እግር ነው ያለን። የመቀየራ ልብስም የለንም። ሰው ፊት ለመውጣትም ሰጥተናል። በጣም ተሰቃይተናል እና መስተ ቢኖር ያው እርዱን ብለን ነው።
አሁን የት ነው ያለሽው?
ቡለን ሰው በጣም ብዙ ነው። ማት ነው አይዳረስም። ያው ለማመለን የሚራራ ሰው ኑና ቡና ጠጡ ሲል አብረን እንጠጣለን። አንዳንዶቹ ደግሞ ምግብም ከቤት የሚራሩ ሰዎች እየሰጡ ነው እንጂ ከዛ ምንም የለም። ህዝብ ብዙ ነው። በቃ አይዳረስም።
እኔ ከጌታቸው በላይ ነው የሚባል ነው። ሜዳ ላይ ነው በቃ ፀሐይ እየፈጀ ነው። ፀሐይ ላይ ነው ያለን ህዝቡ እንዳለ በቃ አልቋል። ፀሐይ ላይ ነው ያለ ህዝቡ ከአቅም በላይ በዛ ያለ ነው በቃ። ሄዱም አልወጣልንማ። ኃይላችን እዛው ሜዳ ላይ ስለቀረ ግማሹም የተቃጠለ ነው። ግማሹም ከማታም ዙሪያ በቃ እንደው እነዚህ እያቃጠሉብን ስለሆነ ይል የለም የት አምጥቶ ነው የሚሰጡ ለኛ
ምግብ እያገኙ
የለም አያገኙም። የት አምጥቶ ነው ምግብ ያገኙ?
የቤኒሻንጉል ጉሙዝ ክልል አደጋ ስጋት ኮሚሽነር አቶ ታረቀኝ ታሲሳ ለተፈናቃዮቹ ከመተከል ዞን ካለው ክምችት እንዲሰራጭ ጥረት እየተደረገ ነው፣ ግን በቂ አይደለም፣ ተጨማሪ እንደሚያስፈልግ ለፌዴራል አደጋ ስጋትና ስራ አመራር ኮሚሽን አሳውቀናል፣ እየተጠባበቅንም ነው ብለዋል።
ባለፈው ወደ 7000 የሚሆኑ ተፈናቅለው ነበር፣ ከዚህ ቀደም ማለት ነው፣ ከሰሞኑ ውጪ ማለት ነው።
እሺ።
ለእነሱ ኦልሬዲ ድጋፍ ጠይቀን ድጋፍ ያው ከፌደራል ነው መጀመሪያ ክልሉ አድርጎላቸው ነበር የሚችለውን ድጋፍ። ከዛ በኋላ ወደ ፌደራል ጠይቆላቸው የፌደራልን መንግስት ለነዛ ለመጀመሪያዎቹ ኦልሬዲ ልኮ አሁን ቻግኒ ነው ያለው። ዛሬ ለማሳጀብ እየተደዋወልን ነበረው። አሁን በብዛት ከተፈናቀሉ በኋላም ለሌሎች ወረዳዎች የመጡትን ጉባ የሚባል ቦታ አለ፣ ወደ ሁለት ተሳቢ ወደዛ እንዲገባ። ሌሎችም አሁን 7 መኪና ሙሉ ወደዛ እንዲሄድ ነው እንቅስቃሴ ላይ ያለ ነው። አሁን ደግሞ ቁጥሩ በጣም ከፍ እያለ ስለሆነ ለተጨማሪውን ለፌዴራል መንግስት ጠይቀን እሱ ጋር እየሰራን ነው ያለ ነው።
እና አሁን ለተፈናቃዮች መቼ ይደርሳል?
አሁን ቻግኒ ያለውን መከላከያ ውስጥ ትንሽ ቢዚ ስለሆኑ እንጂ እዛ ያሉት አሳጅቦ እኔ አሶሳነኛውን እዛ ያሉት አሳጅቦ ዛሬ ማምሻ ካላስገቡላቸው ነገ ጠዋት ይገባል የሚል ግምት አለን። ኦልሬዲ ዱቄት ነው ተጭኖ የመጣ 7 መኪና፣ 5 ቻግኒ ቁሟል፣ 2 ግልገል በለስ ላይ ናቸው። ስለዚህ ዛሬ ማምሻውን ካልገባ ነገ ጠዋት ይገባል የሚል ግምት ነው ያለ።
የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት ያደረግኩት ጥረት ለዛሬም አልተሳካም። ይህ በእንዲህ እንዳለ በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋዝ ገልጸዋል። እስካሁንም የደረሰውን ጉዳት በውል ማወቅ አልተቻለም ብለዋል።
መረጃው ደርሶናል። ያው እንግዲህ ለማረጋገጥ በቦታው ኃይል ልከናል። ወደ ሰላም ኃይል ወደዛ ገብተዋል። ድምፅ መሳሪያም ሰምተናል የሚል ነገር ሲደርሰን ነው እኛ እንግዲህ ወደ ቦታው ጨጠራይል ሲያጓጓዝ ነው። ትንሽ ያው እንግዲህ ከተሽከርካሪ ጋር ያለው ነገር መንገዶቹ ጋር የበረሃ መንገድ ተሽከርካሪ የማያስገባ ስለሆነ በእግር ነው የሚጓዘው። ያም ሌላ ችግርም እንዳይከሰት ግዳስሳ እየተደረገ ነው። ጥንቃቄ በተሞላበት ነው የጸጥታ ኃይሉ የሚንቀሳቀሱ ዝም ብለው ዙ ብለው ስለማይገቡ ያለው ነገር ወደ ቦታው ሲደርሱ ሪፖርት በኋላ ለእኛ ሲያደርሱ እኛም እንግዲህ የደረሰውን የጉዳት መጠን ካለ ይህን ያክል ጉዳት እንኳን ደርሷል እንጂ እንግዲህ ተኩስ ካለ ጉዳት ይጠፋል ብለን አናስብም። እስካሁን ግን እኛ የደረሰ በእጃችን የገባ ነገር የለም። ተኩስ እንዳለ እና ያው ችግር እንደተፈጠረ እንዳልሽው ቃጥሎ የሚባል ነገርም አለ። ስንት ቤት ተቃጠለ፣ ሰው ላይ ህይወት ላይ ጉዳት ደርሷል የሚለው ነገር እሱን በኋላ ነው የምናጋራው።
ከትናንት በስቲያ በቡለን ወረዳ በኩጂ ቀበሌ በታጣቂዎች የተገደሉ 200 በላይ የሚሆኑ ንጹሐን ዜጎች የወል ቀብር መፈጸሙን በትላንትናው ዕለት በቦታው የነበሩ የአይን እማኝ ማረጋገጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አሁን ወደ ቀጣዩ ዘገባ እናምራ። ኢትዮሳት ከ60 በላይ የሀገር ውስጥና የውጭ ሀገራት የቴሌቪዥን ጣቢያዎችን ማስተናገድ የጀመረ አዲስ የሳተላይት መድረክ ነው። መድረኩን ያቀረበውና ቴክኒካዊ አገልግሎቶችን የሚሰጠው ኤስኢኤስ የተሰኘው የሳተላይት አቅራቢ ድርጅት ነው። አመሻሹን በስልክ መስመር ያገኝናት የድርጅቱ የኢትዮጵያ ሽያጭ ዘርፍ ኃላፊ መነን አገኘው ስለ አገልግሎቱ ይዘት በጥቂቱ አብራርታልናለች።
ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋር በመተባበር ነው። ኢትዮሳት የመጀመሪያው ለኢትዮጵያ የተዘጋጀ የሳተላይት መድረክ ነው። ከዛሬ እንደሚታወቀው የኢትዮጵያ ብሮድካስተሮች ጥገኛ ሆኖ በሌላ አገር የተዘጋጀ ለሌላ አይነት ለምሳሌ አሁን ለኖርዝ አፍሪካ እና ሚድሊስ በተዘጋጀ የሳተላይት መድረክ ላይ ነበረ ሲያስተላልፉ የነበረው ስርጭታቸውን። አሁን ግን ለኢትዮጵያውያኖች በተዘጋጀው ብቸኛው ኢትዮሳት ላይ ስርጭታቸውን ከጀመሩ ቆይተዋል። አሁን በዚህ ሰዓት ከ60 በላይ ቻናሎች በዚህ ሳተላይት መድረክ ላይ ይገኛሉ። ግራዩም ሆነ የውጭ ቻናሎች ማለት ነው።
በኢትዮጵያ የተለያዩ ቋንቋዎች መርሃ ግብሮቻቸውን የሚያሰራጩ የቴሌቪዥን ጣቢያዎች ኢትዮሳትን እየተቀላቀሉ መሆኑን ሰምተናል። ይህ የሳተላይት አገልግሎት የቴሌቪዥን ጣቢያዎችንም ሆነ የቴሌቪዥን መርሃ ግብር ተከታታዮችን በምን መልኩ ነው የሚጠቅመው?
ቻናሎች ብዙ ጊዜ መቋቋም የሚችሉ ጋውም ጥራትም ሁሉ ጊዜ ጥያቄ ነውና፣ አሁን ግን ኤሲኤስ ባዘጋጀው ኢትዮሳት መድረክ ላይ በግማሽ ዋጋ እንዲሁም ደግሞ ጥራት ባለው ሃይ ዴፊኒሽን የተላለፈ ነው የሚገኘው። ያ ትልቅ አድቫንቴጅ አለው ለብሮድካስተሩ፣ እንዲሁም ደግሞ ሌላውን ገንዘብ ወደ ሌላ አይነት ኢንቨስትመንት መቀየር ይችላል ማለት ነው። የብሮድካስት ኢንዱስትሪው ብዙ ተስፋፋ ባይሆንም አሁን ግን ባለው ይህን ትልቅ ኦፖርቹኒቲ በመጠቀም ብሮድካስተሮች ያለ ጥራት ያለው ኮንቴንት፣ ጥራት ያለው ስቱዲዮ ለስራቻቸውም ደግሞ ከደሞዝም አንጻር ማሻሻል የሚችሉበት ጊዜ ነው አሁን ይሄ ዋጋ መቀነሱ ማለት ነው። ሌላኛው ምንድን ነው? ጥሩ ሰርቪስ አለን። የትኛውም ችግር ቢገጥመው ብሮድካስተሩ ቀጥታ ወደ ውጭ ሳይሆን ቀጥታ በዚህ አገራዊ ቁጥሮች ደውሎ ማንኛውንም አይነት ችግሮች ቢገጥሙት ቀጥታ ወደ እኛ ደውሎ ሰርቪሱን በአፋጣኝ ሁኔታ እናቀርባለን ማለት ነው። ሌላው ደግሞ ከብሮድካስተሩ ጋር እንደ ፓርትነርሽፕ ነው የምንሰራው። በብዛት የምናውቀው ምንድን ነው፣ ይሄ ቀደም ብሎ የሚተላለፍ የነበረው የሳተላይት መድረክ ምንድን ነው፣ ብዙ ከጫፍ እስከ ጫፍ አይደለም ኢትዮጵያን የሚያዳርስ የነበረው። አሁን ግን ኢትዮ ሰዓት ግን ሙሉ ለሙሉ ኢትዮጵያን እንዲሁም ደግሞ ምስራቅ አፍሪካን ከቨር ያደርጋል ማለት ነው። ያ ትልቅ አድቫንቴጅ አለው። ፕሮዳክታቸውን ብዙ ጊዜ የሚያስተዋውቁት ሳይከፍሉ ነበረ ለብሮድካስተሮቹ። በዚህ መድረክ ላይ ቀጥታ ነበረ በየሱፐር ማርኬቱ በየቦታው እንደዛ አይነት ሸቀጦች ሲገኙ ያው ህዝቡም ሲገዛ ይታያል። ያ ማለት ምንድን ነው? ገቢ አይገኝም በዛ ፕላትፎርም ላይ። ግን አሁን ግን በኢትዮጵያዊው ኢትዮ ሰዓት ግን ማንኛውም አይነት የራሱ ነው ፕሮዳክትም ሆነ የውጭንም ፕሮዳክት በማስተዋወቅ ብሮድካስተሩ ገቢ ያገኛል፣ ሀገሪቷም ተጠቃሚ ትሆናለች ማለት ነው። አሁንም ደግሞ በአቅራቢያ አሁን በየቦታው ያሉትን የዲሽ ባለሙያዎች እያሰለጠን ይገኛል። ከመንግስት ጋር በመተባበር ከተለያየ አካላት ጋር በመተባበር እየሰራን ያለ ነው። ኦልሞስት አሁን ከ10,000 በላይ የሳተላይት ዲሽ ባለሙያዎች ሰልጥነዋል። ያ ደግሞ ትልቅ እሴት ነው ማለት ነው። በላይ አሁንም ራሱ ገና ሌላ ጠቅላላ ወደ 20,000 አካባቢ ነው የሚሰለጥኑት። የሚቀሩትም ደግሞ መጪዎቹም ደግሞ 10,000ዎችም ደግሞ እየሰለጠኑ ይገኛሉ። ያ ማለት ምንድነው? ለሀገራችን በዚህ ሰዓት የስራ ትልቅ የስራ እድል የተፈጠረ ነው። ጥሩ አማራጭ ነው ማለት ነው። ኢኮኖሚካሊ ማለት ነው። ህዝቡ ወደ ስራ በማሳተፍ ማለት ነው። አሁን ደግሞ ሰው ብዙ ጊዜ ግልጽ ላይሆንለት ይችላል። አሁን ግን ግልጽ ማድረግ የምፈልገው ምንድን ነው፣ ህዝቡ የሚከፍለው ነገር የለም። ይሄ ፍሪ ቱ ኤር ነው የሚባለው፣ ፔ ቲቪ አይደለም። ስለዚህ ህዝቡ ጋራ የሚጠበቅበት ዲሹን ከምዕራብ አቅጣጫ ወደ ምስራቅ አቅጣጫ ብቻ ማዞር ነው ማለት ነው።
ቴሌቪዥን ጣቢያዎች ኢትዮሳትን ከመቀላቀላቸው በፊት እንዲያሟላቸው የምታስቀምጧቸው ቅድመ ሁኔታዎች ምንድን ናቸው?
ይለያያሉ። ብዙ ጊዜ የተለያየ ዘርፍ ስላለ ማለት ነው። በየዘርፉ የራሳችን የምንጠይቃቸው ነገሮች አሉ። አንደኛው በብዛት አሁን ሃይማኖት ተኮር ያሉን ቻናሎች የብሮድካስት ላይሰንስ ነው። ሌላዎችም ደግሞ አሉ፣ ተጨማሪ የምንጠይቃቸው ነገሮች አሉ። ያው ልክ በሚገቡበት ሰዓት እያንዳንዱ ነገር የጠየቀን እናስገባቸዋለን ማለት ነው።
በአንድ ወቅት በተመሳሳይ የቴሌቪዥን ጣቢያዎችን በአንድ ሳተላይት የማቀፍ እቅድ ይፋ ተደርጎ እንደነበር አስታውሳለሁ። በወቅቱ ይስተጋቡ ከነበሩ ስጋቶች አንዱ ከመንግስት የፖለቲካ መስመር ጋር የማይስማሙ ጣቢያዎችን ለመቆጣጠር ሊውል ይችላል የሚል ነበረ። ኢትዮሳት ከቴክኒካል ድጋፍ በተጨማሪ በቴሌቪዥን ጣቢያዎች ኤዲቶሪያል ነጻነት ውስጥ ላለመግባቱ ምን ያክል ዋስትና አለ?
ኢትዮሳት የኢትዮጵያውያንሽ ነው፣ የሁሉም ነው። ማንኛውም ኢትዮጵያ ውስጥ ያለ ፕራይቬትም ሆነ ፐብሊክ አንድ ላይ የሚገቡበት ፕላትፎርም ነው። ስለዚህ ኤሲኤስ ደግሞ የራሱ የሆነ የህግ መንገድ አለው፣ አግባብነቱን ሁሉ የሚያረጋግጥ የራሳችን ክፍል ስላለን ከዛ ጋር ነው የሚገናኘው ማለት ነው እንጂ ምንም አይነት ምንም ችግር የለብንም። ሁሉም ኢትዮጵያዊ ቻናሎች ገብተዋል። ይህም ኖሩ ማለት እኮ እንደውም ኃይልንም ታጠናክረው እዚህ ቦታ ላይ መሆናቸው ምንድን ነው፣ ሌላውንም የውጭን ቻናሎች የተመረጡ ቻናሎችን አትራክት ነው የሚያደርገው። አንድ ላይ ሆኖ ኃይል ነው የሚሆናቸው ማለት ነው እዚህ ፕላትፎርም ላይ እንጂ ምንም አይነት ችግር ይገጥማቸዋል ብዬ አላስብም። እስካሁንም የገጠመን ነገር የለም።
የመጨረሻ ጥያቄ፣ አሁን ወደ 60 የሚጠጉ ጣቢያዎች በእናንተ ማዕቀፍ ውስጥ ገብተዋል። የመጪ ዘመን እቅዳችሁ ምንድን ነው? ተጨማሪ ጣቢያዎችን የመቀበሉ አቅምስ አላችሁ ወይ?
በደንብ አለን፣ አቅሙ አለ። ሌላው ምንድን ነው፣ አሁን ራሱ ድርድር ላይ ያለናቸው ቻናሎች አሉ፣ ሀገራዊ የሚሆኑ የውጭም ቻናሎች አሉ። አስፈላጊ በሆነው አገሪቷ የሚጠቅም ትውልዱ የሚጠቅም ቻናሎች እኛ ራሱ የራሳችን የኢትዮሳት የፌስቡክ ፔጅ አለን፣ የቴሌግራም ፔጅ አለን። ይሄኛው መድረክ ማለት ሁሉም ኢትዮጵያዊ በአንድነት ሆኖ ስርጭቱ የሚያሰራጭበት ፕላትፎርም ነው እና ምንም አይነት ወደፊትም የካፓሲቲ ችግር አይኖርም። ህዝቡ የሚፈልጋቸውን ቻናሎች እያየን እየተነጋገርን ከህዝቡ ጋርም ለህዝቡ የሚጠቅሙትን ቻናሎች በሙሉ ከማምጣት ወደኋላ አንልም።
መነን አገኘው ከኤስኤኢኤስ የሳተላይት አውድም አቅራቢ ድርጅት ነው። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ።
እሺ፣ ቴንኪው። ቴንኪው ሀብታሙ።
በአሁኑ ሰዓት ሱዳን ከ50,000 በላይ ከትግራይ ክልል የተሰደዱ ኢትዮጵያውያን ስደተኞችን እያስተናገደች ትገኛለች። ምንም እንኳን የኢትዮጵያ መንግስት በትግራይ ክልል ያለው ጦርነት ማብቃቱን ቢያስታውቅም ስደተኞች ግን ወደ ሀገራቸው ለመመለስ የሚያበቃ በቂ ሰላም እንደሌለ እየተናገሩ ይገኛሉ። የአሜሪካ ድምጿ ነባ ሙሂድን ከሱዳን ሐሸባ ካምፕ ያደረሰችንን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች።
ከጥቅምት ወር ማገባደጃ ጀምሮ ከ50,000 በላይ የሚሆኑ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናትም ስደተኞችን በሁለት መጠለያ ጣቢያዎች ውስጥ ያሳረፉ ሲሆን ተጨማሪ የስደተኛ ጣቢያዎችን ለመገንባት እያቀዱ ነው። እጅግ ብዙ ዓለም አቀፍና ሀገር በቀል ግብረሰናይ ተቋማት ለስደተኞቹ እንደ ውሃና ምግብ የመሳሰሉ መሰረታዊ አቅርቦቶችን እያቀበሉ ይገኛሉ። አንዳንዶቹ ስደተኞች ለድንበሩ ቅርብ በሆኑት በሐሸባና በሐምዳይት ሰፈሮች ውስጥ ከዘመዶቻቸው እንዲሁም ከሱዳናውያኑ ጋር እየኖሩ ነው። ነገር ግን የሱዳን ባለስልጣናት ስደተኞቹ ከድንበር ራቅ ወዳለውና የተሻለ ደህንነት ወዳለበት ኡምራ ኩባ መጠለያ ካምፕ እንዲጓዙ እየጣሩ ነው። የሐሸባ የስደተኞች መጠለያ ካምፕ ዳይሬክተር ራሺድ አልዳው ስደተኞቹ እዚህ በመሆናቸው ደህንነት ቢሰማቸውም የሚሻለው ግን ወደ ሌሎች ከድንበር ራቅ ወዳሉ ጣቢያዎች መጓዙ ነው ይላሉ።
ስደተኞቹ እዚህ በመሆናቸው ደህንነት ይሰማቸዋል። መቆየት የሚሹትም እዚሁ ነው። ከጸጥታ አኳያ ካየነው ይሄ አካባቢ ለድንበር በጣም ቅርብ ነው። ነገር ግን በአካባቢው ውጥረት በመንገሱ የሱዳን መንግስትም በድንበር አካባቢ እንዲቆዩ አይፈቅድም።
ጠቅላይ ሚኒስትር አብይ አህመድ ጦርነቱ እንዳበቃ በመግለጽ ስደተኞቹ ወደ ሀገራቸው መመለስ እንደሚችሉ አስታውቀዋል። ነገር ግን ስደተኞቹ ጊዜው ገና ነው ይላሉ። ሐሜናት ድብሪሳዮ ከትግራይ ክልል የመጣች ስደተኛ ናት።
ስለዚህ ሰላም ታሃልዩ?
እኔ ወደ ሀገሬ የምመለሰው ነገሮች ሰላም ሲሆኑ ነው። ሰላም ከሌለ ግን ከልጆቼ ጋር እዚሁ ነው የምሆነው። አልመለስም።
ስለዚህ ሰላም ተዘልዩ አይመለስም።
አሉል ገብረ ህይወትና ቤተሰቡ ጦርነቱ አሁንም ድረስ እንዳላበቃ በመግለጽ እንደማይመለሱ ይናገራሉ።
አሳከማን ድርብና ተሪፈንዳ ሐታ ከማን ይቁትል فيه الساحه
በቅርቡ አንመለስም። ቤተሰቦቻችን ጋር ደውለን ነበር። እነሱ እንደሚሉት የትግራይ ተወላጆችን እየለዩ መምታት አሁንም አለ። አብይ አህመድ ሰላም ስካላወረደ አንመለስም። እሱ ስልጣን ላይ ካለ በጭራሽ አንመለስም።
ካንዳ ሪሰ ፈን ሄናላ نرجع يمكن عندك سلامه
ሃይላይት ኪ ግጭቱ ሲፈጠር ከሆመራ ከተማ ሁለት ሴት ልጆችን ይዞ የተሰደደ ሲሆን የኢትዮጵያ መንግስት ከስልጣን ያባረረው የህወሓት ደጋፊ እንደሆነም ይገልጻል።
አብይ አህመድ ሎፊ ማን نرجع فيه
አብይ አህመድ አገሪቷን እስከመራ ድረስ በፍጹም ወደ ኢትዮጵያ አንመለስም። እኛ ምርጫ አሸንፎ ስልጣን ላይ የወጣ የትግራይ አመራር አለን። እሱ የኛ መንግስት አይደለም።
ይሐገን ሐኩም هو ما حكم حقنا
በተያዘ ኢትዮጵያና ሱዳን በዚህ ሳምንት ከትግራይ ክልል ጋር የሚያዋስነውን ጨምሮ በድንበር ጉዳዮች ላይ ውይይት ጀምረዋል። ለነባ ሙሂድን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተገባደደ ባለውና ኮቪድ-19 በተጫነው የፈረንጆቹ 2020 ዓመተ ምህረትም ቢሆን የአየር ንብረት ለውጥ አላቆመም። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት በፓሪስ ከተፈረመ 5ኛ ዓመቱን ባስቆጠረበት በዚህ ዓመት ምን አይነት መሻሻሎች ታይተዋል? የደረሱት መቅሰፍትና አደጋዎችስ ምን ይመስላሉ? ሲል የአሜሪካ ድምፁ ዘጋቢ ስቲቭ ባራጎን ያጠናቀረውን ስመኝሽ ቆየ ታሰማናለች።
እያገባደድ ነው ባለነው የፈረንጆቹ 2020 ዓመተ ምህረት ከካሊፎርኒያ እስከ ሳይቤሪያ ድረስ ታይቶ የማያውቅ የሰደድ እሳት ተመዝግቧል። የአትላንቲክ ውቅያኖስም ከዚህ በፊት ያልታየ የአውሎ ንፋስ መጠን አስተናግዷል። 2020 እስከ ዛሬ ድረስ ከተመዘገበው እጅግ የላቀ ሞቃታማው ዓመት ሆኖም ይመዘገባል። የምንኖርበት ፕላኔት ትኩሳቱ እየጨመረ ባለበት ሰዓት ዓለም ደግሞ በኮቪድ-19 ተሸነፈ።
የኮሮና ቫይረስ ወረርሽኝ መንገዶችን ባዶ አደረጋቸው፣ አውሮፕላኖችንም ወደ ሰማይ እንዳይበሩ አገዳቸው። ይህ ክስተት ፕላኔቱን የሚያሞቀውን የካርበን ልቀት በ7% እንዲቀንስ አድርጎታል። የዓለም ኃይል ምንጭ ተቋም ዳይሬክተር የሆኑት ዳን ላሾፍ ግን ይህ ብዙም የሚያስደስት ጉዳይ አይደለም ይላሉ።
በኮቪድ-19 ምክንያት በ2020 የታየው የካርበን ልቀት መቀነስ የአየር ብክለትን መቀነሻው ትክክለኛው መንገድ እንዳልሆነ ግልጽ ነው። ያ ምንም ጥያቄ የለውም። በዚያ ላይ ኢኮኖሚው እንደገና ማገገም ሲጀምር አብዛኛው ወዲያውኑ ወደ ነበረበት የሚመለስ ነው።
በዓለም ዙሪያ መሰረታዊ ለውጥ እጅጉን ያስፈልጋል። በኮሎምቢያ ዩኒቨርሲቲ የሕግ አስተማሪ የሆኑት ማይክል ጀራርድ ግን አንዳንድ አገሮች በዚህ ዓመት እርምጃዎች መውሰዳቸውን ያስረዳሉ።
ባለፈው ዓመት በአየር ንብረት ፖሊሲ ዙሪያ ዋናው ክስተት የነበረው ምናልባት የቻይናው ፕሬዚደንት ሺ ጂንፒንግ ሀገራቸው በ2060 የካርበን ልቀቷን ዜሮ የማድረስ እቅዷን ማሳውቃቸው ነው። በአውሮፓ ያሉ በርካታ ሀገራትም በአየር ንብረት ዙሪያ ያላቸውን ፍላጎት ከፍ አድርገውታል። አብዛኛው የዓለም ክፍልም ወደዚህ አቅጣጫ እየተጓዘ ነው።
ጀራርድ ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ አመራር ስር የአካባቢ ጥበቃ ቁጥጥሮችን በማላላትና ጠጣር ነዳጅ ወይም ፎሲል ፊውል በብዛት እንዲመረት በማበረታታት በተቃራኒው አቅጣጫ መሄዷን ይናገራሉ። ነገር ግን በህዳር ወር ላይ የጆ ባይደን ማሸነፍ አዲስ አቅጣጫ ያመጣል ሲሉ ተስፋ ያደርጋሉ።
ተመራጩ ፕሬዚደንት ጆ ባይደን ፕሬዚደንት ትራምፕ ካደረጉት ሙሉ ለሙሉ ተቃራኒውን እንደሚያደርጉ ምንም ጥያቄ የለውም።
ባይደን የአየር ንብረት ለውጥን መዋጋት ቅድሚያ የሚሰጡት ጉዳይ ቢሆንም የካርበን ልቀት መጠንን በመቀነስ ረገድ የተከፋፈለው የአሜሪካ ምክር ቤት ብዙም ርቀት ላያስኬዳቸው ይችላል። ነገር ግን በዚህ ዓመት የካሊፎርኒያ አስተዳዳሪ በ2035 በጋዝ የሚንቀሳቀስ መኪና ለሽያጭ መቅረብ እንዲያቆም ሲሉ ያስተላለፉት አይነት መመሪያዎችን በማውጣት አንዳንድ ክፍለ ግዛቶች ከዛም ርቀው ሊሄዱ ይችላሉ። ባንኮችና ባለሀብቶች በዚህ ዓመት በጠጣር ነዳጅ ላይ ቀዝቀዝ ብለው ታይተዋል። ትላልቅ ባንኮችም በአርክቲክ ዘይትና ነዳጅ ማውጣት ፕሮጀክቶች ላይ ገንዘባቸውን እንደማያፈሱ ተናግረዋል። የአሜሪካ ፌዴራል ገንዘብ ማከማቻ ቢሮም ለመጀመሪያ ጊዜ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ መጠየቃቸውን ሊሾፍ ይገልጻሉ።
የአየር ንብረት ለውጥ የአሜሪካን ኢኮኖሚ ትልቅ ስጋት ይጥላል የሚለው ሐሳብ ዋናው ጉዳይ ሆኖ ነበረ። ነገር ግን 2020 ሐሳቡን እንዲገታ አድርጎታል።
በተባበሩት መንግስታት ድርጅት የአየር ንብረት ለውጥን ለመዋጋት የተፈረመው የፓሪስ ስምምነት በዚህ ዓመት 5 ዓመት ሞልቶታል። ነገር ግን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እንዳሉት አደገኛ የሆነውን የዓለም ሙቀት ለመቀነስ የተቀመጠውን ግብ ከማሳካት ግን ዓለም ብዙ ርቀት ላይ ነው።
በፓሪስ የተወሰዱት ኃላፊነቶች እንዲሆን ከሚፈለገው እጅጉን የራቁ ናቸው። ግን እነዚያም ኃላፊነቶች ቢሆኑ እየተፈጸሙ አይደሉም።
የዓለም ትኩሳት በ2020ም ጨምሯል። ሳይንቲስቶችም ይህን ትኩሳት ለማውረድ ጊዜ እያለቀብን ነው ሲሉ ማስጠንቀቃቸውን ቀጥለዋል። በስቲቭ ባራጎና ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ፣ እስካሁን ድረስ አብረናችሁ ነበር። የምርሃ ግብሩ የዛሬ አርታኢ ሰለሞን አባተ ነበረ። መልካም ምሽት ይሁንላችሁ።